የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት 27 2016 ዓ.ም መሰናዶ ጀመረ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ልደቱ አደረሳችሁ ማለት እንወዳለን። ለምሽት ያዝናችሁን ዘገባዎችን አስተዋውቃችሁ፣ የጸጥታ ችግሩ የዓመት በዓል ገበያ ዋጋ ንረቱን እያባባሰ ነው ሲሉ ሸማቾችና ነጋዴዎች ተናግረዋል። በሌላ በኩል በግጭቱ ምክንያት ለዓመት በዓል ወደ ቤተሰብ መጓዝ አልቻልንም ያሉ የአማራ ክልል ተወላጆችንም አነጋግረናል። ሌሎች መሰናዶችም አሉን። ኤደን ገረመው መሰናዶውን በመምራት፣ ብርሃን ኃይሉ ስርጭቱን በመከወን፣ ቆንጅት ታዬ በዋና አዘጋጅነት ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛ የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ ድረገጽ ላይ እንድትከታተሉ እንጋብዛለን። አውዳመት አውዳመት የሚሸቱ ሙዚቃዎችንም ይዘናል። በቅድሚያ ግን የምናልፈው ከዓለም ዙሪያ ወደተሰባሰቡ ዜናዎች ነው።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሊባኖስ ሚሊሻ ቡድን ሄዝቦላ ዛሬ ቅዳሜ ከ60 በላይ ሮኬቶችን ወደ እስራኤል ጦር ሰፈር መተኮሱን ገልጿል። የሚሳኤሉ ጥቃት በሳምንቱ መጀመሪያ ላይ ለተገደሉትና ከመሪዎቹ አንዱ ለሆኑት ሳሌህ አልአሩሪ የተሰጠ የመጀመሪያው ምላሽ ነበር ሲል ሄዝቦላ በመግለጫው አስታውቋል። ሄዝቦላ አሩሪን ለገደለው ጥቃት እስራኤል ተጠያቂ ናት ብሎ ቢያምንም እስራኤል ግን ኃላፊነቱን አልወሰደችም። የሊባኖስ ታጣቂዎች ቡድን መሪ ለጥቃቱ አጸፋዊ እርምጃ መወሰድ ይኖርበታል ሲሉ ትናንት አርብ ተናግረው ነበር። ስለዚህ አሳሳቢ ጥሰት ዝም ማለት አንችልም ሲሉ የቡድኑ መሪ ሐሰን ናስራላህ መናገራቸውን አሶሲየትድ ፕሬስ ዘግቧል። ናስራላህ አጸፋውን ከመመለስ ይልቅ ዝም ማለት የሚያስከፍለው ዋጋ እጅግ የላቀ ነው ማለታቸውም በዘገባው ተጠቅሷል። እስራኤል ኃላፊነቱን በቀጥታ ባትቀበልም ሐማስና የአካባቢው የጸጥታ ባለስልጣናት ሳሌህ አልአሩሪን የገደለው የእስራኤል ሰው አልባ አውሮፕላን ጥቃት ነው ብለዋል። ሂዝቦላ ልክ እንደ ሐማስ በኢራን የሚደገፍ ታጣቂ ቡድን ሲሆን በዩናይትድ ስቴትስና ሌሎች በአሸባሪነት የተፈረጀ ነው። የእስራኤልና የሐማስ ጦርነት ከጀመረበት ጥቅምት ወር አንስቶ ሂዝቦላ በእስራኤልና በሰሜናዊ ድንበር አቅጣጫ ሮኬቶችን እንደሚተኩስ ተዘግበዋል። ይህ በእንዲህ እንዳለ እስራኤል ዛሬ ቅዳሜ ማለዳው ላይ በደቡባዊ ጋዛ ራፋህና ካን ዩኒስ ከተሞች ላይ ጥቃት አድርሳለች። የእስራኤል ባለስልጣናት ባዘዙት መሰረት በመቶ ሺዎች የሚቆጠሩ ፍልስጤማውያን አካባቢያቸውን ለቀው ከድብደባው ለማምለጥ ወደ ደቡብ ጋዛ ለመሸሽ ቢሞክሩም ውጊያው እዚያም የተከተላቸው መሆኑ ተመልክተዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኃላፊ ማርቲን ግሪፍትስ አብዛኛው የጋዛን ክፍል ወደ ፍርስራሽነት የቀየረውና ትልቅ የሰብአዊ ቀውስ በመፍጠር ለሶስት ወራት የዘለቀውን ጦርነት ተከትሎ መላው የፍልስጤም ግዛት ለመኖሪያነት የማይመች ሆኗል ሲሉ ትናንት አርብ አስጠንቅቀዋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት የቀድሞው ፕሬዝደንት ዶናልድ ትራምፕ እንደ አውሮፓ አቆጣጠር በ2020 የተሸነፉበትን ምርጫ ለመቀልበስ አድርገዋል በተባለው ጥረት የቀረበባቸውን ክስ ተከትሎ እንደ አውሮፓ አቆጣጠር በ2024 ከሚደረገው የፕሬዝደንታዊ ምርጫ ውድድር ስለመታገድ አለመታገዳቸው ውሳኔ የሚሰጥ መሆኑን ትናንት አርብ አስታውቋል። ትራምፕ እንደ አውሮፓ አቆጣጠር ጥር 6 2021 በዩናይትድ ስቴትስ ምክር ቤት ህንጻ ወይም ካፒቶል ላይ በተፈጸመው ጥቃት በነበራቸው ሚና የተነሳ በቅድመ ምርጫ ውድድር መሳተፍ አይችሉም ሲል የኮሎራዶ ክፍለ ግዛት ጠቅላይ ፍርድ ቤት 4-3 በሆነ ድምፅ የወሰነው ባለፈው ወር ነበር። ትራምፕ ይህን ውሳኔ በመቃወም ለጠቅላይ ፍርድ ቤቱ ይግባኝ ብለዋል። ጠቅላይ ፍርድ ቤቱም የትራምፕን ይግባኝ ተገቢነት ተቀብሎ ጉዳዩን በመጪው የካቲት የሚመለከተው መሆኑን አስታውቋል። ጠቅላይ ፍርድ ቤቱ ለኮሎራዶ ጠቅላይ ፍርድ ቤት የውሳኔ መሰረት የሆነውና በ14ኛው ህገ መንግስት ማሻሻያ በአመጽ የተሳተፉ ሰዎችን የመንግስት ስልጣን እንዳይዙ የሚከለክለውን ድንጋጌ ትርጉምና መነሻን ለመጀመሪያ ጊዜ እንደሚመረምር ተመልክቷል። ትራምፕ በሜን ክፍለ ግዛት በዲሞክራቱ የምርጫ ኃላፊ ሼና ቤሎስ የተላለፈባቸውን ተመሳሳይ ውሳኔ ለዚያው ክፍለ ግዛት በተናጥል ይግባኝ ጠይቀዋል። ሁለቱም የኮሎራዶና የሜን ውሳኔዎች ይግባኙ በውሳኔው እስኪጠናቀቅ ድረስ ባሉበት እንደሚቆዩ ተመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የተባበሩት መንግስታት ድርጅት የምጣኔ ሀብት ባለሙያዎች እንደ አውሮፓ አቆጣጠር በ2024 የዓለም ኢኮኖሚ እድገት ወደ 2.4 በመቶ ዝቅ በማለት በ2023 ከነበረበት 2.7 በመቶ እንደሚቀንስ ተንብየዋል። ይህ መቀዛቀዝ በኮቪድ-19 ቀጣይ የማገገሚያ ፈተናዎች፣ የአየር ንብረት ጉዳዮችና የመልክዓ ምድራዊ ወይም ጂኦፖለቲካል ውጥረቶች ምክንያት መሆኑንም ባለሙያዎቹ ገልጸዋል። በመጨረሻም የሩሲያ አየር መከላከያ ክራይሚያ ውስጥ ዛሬ ቅዳሜ ጧት በዩክሬን የሚመሩ ሚሳኤሎችን በመጥለፍ ማውደሙን አስታወቀ። በተጨማሪም የአየር መከላከያ ክፍሎች በክራይሚያ ባህረ ገብ መሬትና በጥቁር ባህር ምዕራባዊ ክፍል ላይ ትናንት አርብ ምሽቱን በፈጸሟቸው ተከታታይ ጥቃቶች ሰው አልባ አውሮፕላኖችን መተው መጣላቸውን ተዘግቧል። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ በዚህ ዓመት በክራይሚያ ባህረ ገብ መሬትና በሩሲያ ድንበር ክልሎች ውስጥ ተጨማሪ ኢላማዎችን ለመምታት መዛታቸው በመጪው መጋቢት የሩሲያ ፕሬዝደንት በመሆን እንደገና ለመመረጥ የሚያስቡት ፕሬዝደንት ቭላድሚር ፑቲንን አስደንግጧቸው እንደነበረ ተነግሯል። ይህ በእንዲህ እንዳለ የብሪታንያ የመከላከያ ሚኒስትር ዛሬ ቅዳሜ ኤክስ ላይ ባሰፈረው መረጃ ሩሲያ ዩክሬን ውስጥ በየቀኑ የሚደርስባት ጉዳት ካለፈው ዓመት ጋር ሲነጻጸር በ300 ያህል ጨምሯል ብለዋል። ጉዳቱ አሁን ባለው መጠን ከቀጠለ ሩሲያ በዓመቱ መጨረሻ በዩክሬን ጦርነት ከግማሽ ሚሊየን የሚበልጡ ሰዎች ሊሞቱና ሊቆስሉባት ይችላሉ ሲል የሚኒስቴሩ መግለጫ አመልክቷል። የብሪታንያው ሚኒስቴር በንጽጽር ባወጣው መረጃ እንደ አውሮፓውያኑ አቆጣጠር ከ1979 እስከ 1989 ባለው ጊዜ አፍጋኒስታን ውስጥ 70,000 የሚሆኑ የሶቪየት ህብረት ተዋጊዎች ሰለባ ሆነዋል ብለዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ከዓለም ዙሪያ ለተጠናቀሩ ዜናዎች አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ታህሳስ 27 2016 ዓ.ም የገና በዓል ዋዜማ መሰናዶ ዋሽንግተን ዲሲ ወደ እናንተ መድረሱን ይቀጥላል። ኤደን ገረመው መሰናዶውን በመምራት፣ ቆንጆ ታዬ በዋና አዘጋጅነት፣ ብርሃን ኃይሉ ስርጭቱን በመከወን አብረናችሁ እናመሻለን። እናንተም ወደ አመቱን ደስ እያላችሁ ከኛ ጋር ታመሹ ዘንድ በአክብሮት እንጋብዛለን። በቅድሚያ ወደ ያዝነው አብይ ርዕስ እንሻገር። የጸጥታ ችግሩ የዓመት በዓል ገበያ ዋጋ ንረቱን ማባባሱን ሸማቾችና ነጋዴዎች ተናገሩ። በኢትዮጵያ ባለው የጸጥታ ችግር ምክንያት የዓመት በዓል ግብዓቶች ዋጋ ንሮብናል ሲሉ ነገ እሁድ የሚከበረውን የኢየሱስ ክርስቶስ ልደት ወይም ገና በዓልን በሚመለከት ለአሜሪካ ድምፅ አስተያየታቸውን የሰጡ ነዋሪዎች አጋርተውናል። በአዲስ አበባ የበዓል ግብይት ላይ ያነጋገርናቸው ሸማቾችና ነጋዴዎች ከሰላም እጦት ጋር ተያይዞ የሚስተዋለው የመንገዶች መዘጋት በቂ ግብዓት እንዳይቀርብ ማድረጉንና በዚህም የተነሳ የዋጋ ንረቱ መባባሱን የተናገሩት በመሆኑም ችግሮች በሰላም እንዲፈቱና የዋጋ ንረቱ እንዲቃለል ጥሪ አቅርበዋል። ኬኔዲ አባተ ከአዲስ አበባ ያስተላለፈው ዘገባ ዝርዝሩን ይዟል።
አቶ ፍቃዱ አሰፋ በተለምዶ ሀያት ተብሎ በሚጠራው አካባቢ በሚገኝ የበግና ፍየል ገበያ ለገና በዓል በግ ሊገዙ መጥተው ነው ያገኘናቸው። ነገር ግን ዋጋው የሚቀመስ አይደለም ይላሉ። ለዚህም ምክንያት ያሉትን አስረድተዋል።
ያው እንደምታዩት ብዙ ግብዓት የለም። ያው መንገዶችም ሁሉም ይመስለኛል የለም። ያለው ነገርም ውድ ነው። የሚጠራው ጥሪ በጣም ውድ ነው፣ ከአቅም በላይ ነው እና መግዛትም አልቻልንም። ያው የሚጠሩትን ያው እንደምታዩት ነው። ትንሹ በቃ 20 ቤት ነው የሚጠራው። ከፍ ያለው ደግሞ እስከ 30-35-25 ነው የሚባሉት። ከባድ ነው በጣም ጤፋውን 15,000 እየተባለ 14,500 ነው እና ይህም በጣም ከባድ ነው። ምንድን ነው ስንላቸው መንገድ የለም ግብአት የለም የሚሉት ያው የሁሉም ምክንያት ይሄ ነው።
የበግና ፍየል ነጋዴ የሆነው ብርሃን ፋሲልም ለዋጋ መናር አስተዋጽኦ አበርክቷል ያለውን የመንገድ መዘጋት ችግር ያብራራል።
ያው አንዳንድ መንገድ ላይ ችግር አለ። በመጣበት ሰዓት መኪና ይቆማል። በመንገድ ላይ መኪና የሆነ ይቀጠላል። ከብቶች በመኪና ላይ ይቆያሉ፣ ያራሉ፣ ይውላሉ ከመንገድ መዘጋቱ አንጻር እና መንገድ ያው በአብዛኛው አብዛኛው በእንስሳት ላይ በጣም ኃይለኛ ጉዳት እየደረሰ ነው። ውጭ ፍየሎች በመኪና ላይ 3 ቀን 4 ቀን እያደሩ ስለሆነ የመንገዱ መዘጋቱ በጣም ችግር እየፈጠረብን ነው። መንገዱ መከፈትና ያለው ነገር መረጋጋት አለበት።
መሪ ገበያ ተብሎ በሚታወቀው የግብይት ስፍራ እንደ ሽንኩርትና ዶሮ ያሉ የበዓል ግብአቶችን የሸመተች ያገኘናት ተዘሩ መሸሻ ደግሞ ስለ ገበያው ሁኔታ እንዴት ገልጻለች።
እንቁላል 15 ብር ነው። ሽንኩርት 150 ብር ነው። ዶሮ ጥሩ ነው ካለው አንጻር ማለት ነው። በዓል እንደመሆኑ መጠን ግን ኑሮ ያው በጣም ጭማሪ አለ። በቃ ቢስተካከል ብዬ ገምታለሁ እኔ እንደኔ ማለት ነው። እና ክፍለ ሀገርም ያው ካለው አንጻር አሁን መኪና የለም ይሉሃል ምናምን በየሄድክበት ማለት ነው። በየመውጫው ላይ ክፍለ ሀገርም ሆነ በቃ በበሩ ላይ አዲስ አበባ ብቻ ነው። በቃ ሰላም እግዚአብሔር ይመስገን።
ወይዘሮ አማረች ዘውዴንም በበዓል ገበያ ላይ ነው ያገኘናቸው።
በአጠቃላይ መንግስት የገበያ ሁኔታ እንዲህ ወደ ላይ የወጣው ለማውረድ የሚያደርገው ጥረት ምን ያህል ከፍተኛ ይመስላል እንጂ ግን ውስጡን ብዙ የተሰራ ስራ የለም። ስለዚህ ሰው እንደ አቅሙ በአገር ውስጥ የሚመረተው ነገር እንኳን በአቅሙ ለመግዛት በጣም የከበደ ሁኔታዎች ናቸው እና ሽንኩርት ከ60 ብር ተነስቶ አሁን 120 ገብቶ ማውረድ አቅቶ እስካሁን ቆይተናል። አሁን እንግዲህ ማመት በዓል 150 ብሉም ሰው ይገዛል፣ ምንም ማድረግ አይችልም። ግን ይሄንን ለማውረድ በየአካባቢው በየቀበሌው በየቀጠናው መንግስት መዋቅሮች ሁሉ መስራት የሚገባው እንዲሰሩ መልእክቴን አስተላልፋለሁ። ማለት ህዝቡ ያለቅሳል፣ ለማላውራ ይላል፣ ለማልናገር ይላል። አጋጣሚዎቹን አግኝቶ አሁን ይሄ ራስ አጋጣሚ ነው ይሄ ለኔ።
አቶ ቱባ ካሳ የባህል አልባሳት ነጋዴ ናቸው። በዚህም ዘርፍ ያለው ገበያ መቀዛቀዙን ይገልጻሉ።
እንቅስቃሴው ቀዝቃዛ ነው፣ ገበያም በጣም እየወረደ ነው እና ወቅቱም ያው እንደሚታየው በጣም ያው ሰውም አቁሙም ደክሟል። ያው እዚያን ዝም ብለን ያው እንትን ያለ ነው እንጂ ብዙም ያስደስት አይደለም። ግን እግዚአብሔር ይመስገን ያው ይሄ ግርግሩ ነው እንጂ በየዙራ ላይ ሰላም የለም። እንደሚታዩ ኑሮም እንደዚህ ሆኖ አሁን አንድ ሽንኩርት ይኸው 120 ብር ነው። ዛሬ 120 ብር ሽንኩርት ገዝቶ እንዴት አሁን እዚህ ከዶሮ ጋር ይበላል ሁሉ ነገር። በቃ አሁን ይህን እቺ 1 ኪሎ 130 ገዝቶ እኛ ጋ 4000 ብር ቀምስ እንዴት ይገዛ ዛሬ። ሶ ሽንኩርት ሻወሮቤት ላይ መሬት ላይ በስብሶ ላይ ያሉ ነው፣ ግን እዚህ 130 ብር እየተሸጠ ነው። ይሄ ምንድን ነው? መንገድ ተዘግቷል፣ ግጭት ተፈጥሯል፣ አያሳልፉም። ያው ይሄ ደግሞ አበሻ ልብስ በፊት በዚህ ሰዓት ትእዛዝ ልብስ አለ ለጥንቀት ያለው ነው ቀምስ ብሎ በቃ ያለው የሌለው ረብራ አድርጎ ነው የሚለበስ። ግን ዛሬ ያው ቀን እንደውም ከጎበዘ ነው አንድ ቀምስ የምንሸጠው ነው። ለዛም 100 ብር ጥቅም ነው 200 ብር ጥቅም እና ይሄ ያው አገሩ ሰላም አለመኖሩ ነው እንጂ ሌላ አይደለም።
አስተያየት ሰጪዎቹ ግብአቶች በበቂ ሁኔታ እንዳይገቡ ምክንያት የሆኑ የመንገድ መዘጋት ችግሮች ሊቀረፉ እንደሚገባና ለዚህም ግጭቶችን በሰላም መፍታት አስፈላጊ እንደሆነ ይናገራሉ።
ያው እንግዲህ መንግስት እንግዲህ መፍትሄ ቢፈጥር መንገዶችን ቢያስከፍት እና አንዳንድ እነዚህ ነገሮች ቢስተካከሉ ቢያንስ ግብአት ይኖር ነበር። ግብአቱ ይኖራል፣ ከዛ ያው ሰው በሚፈልገው መሸመት ይችል ነበር። አሁን ግን በዚህ ከሆነ ከቀጠለ ያው እንደምታዩት ባዶ ነው ሜዳው እንግዲህ በግም የለም ፍየልም የለም። የተወሰኑ ቀድሞ የገቡ ምናምን ያሉት እና እዚህ ላይ መፍትሄ ቢያመጣ በሰላማዊ መንገድ ሁሉም ነገር ቢፈታ በድርድር በሰላም ቢፈታ ጥሩ ነበር። ለህዝቡ በተለይ ለድሃው ህብረተሰብ
ብንስማማ ሁሉ ነገር መንገዱ ቢከፈት እንደዚህ ኑሮ አይወደድም። በየዙራ ላይ አሁን ሰሞኑ ራሱ ወደ እኛ ደቡብ መስማር ላይ ሲመጣ ብዙ መኪና ወደ አዋሽ አካባቢ ብዙ መኪና ራሱ ተቃጥሏል አሉ። ይሄ ምንድን ነው? ይሄም ያው ነው ያው ጭማሪ አሁኑ ኑሮ ጉስቁልን አድርጎ እንደዚህ ነው እንጂ ሰላም ድሮ ሰላም ያለን ሰዓት እኮ እኛ አባሻ ልብስ እኮ ታዋቂ ሆነና እኛ እንግዲህ ደግሞ መንግስትን ደግሞ እንደምንም ብሎ በቃ መላ ፈጥሮ በቃ ህዝቡን እንዲስማማ ማድረግ የምችለው እንግዲህ ከፈጣሪ በስተቀር እሱ ነው። እሱ እጅ ስላለ ሁሉ ነገር አሁን እሱ ነው የሚያስተካክሉ።
ህብረተሰቡም ሰላም እንዲወርድ ራሱ ህብረተሰቡ መስራት እንዳለበት ነው። ከግጭት ለመዳን እንደ ሰው እኛ ካሰብነው ህጻናት እንዳይሞቱ፣ አዛውንቶች እንዳይጎዱ፣ እናቶች እንዳይጎዱ፣ ህጻናቶች እንዳይራቡ ከፈለጉ ወደ ሰላሙ መጥተው ቢነጋገሩ እኔ በጣም ደስ ይለኛል። እና ሰላም ቢወርድ ኢትዮጵያ ለዘላለም ትኑር። በተረፈ እኔ ሰላም እንዲወርድ ነው ምኞቴ።
ሰላም ሆኖ ሰው እንደፈለጉ ያለ ስጋት ሊወጣ ያለ ስጋት ሊገባ፣ ክፍለ ሀገር የሚሄደው እንደፈለገው ክፍለ ሀገር ሊሄድ፣ ግጭቱ ሰላም እንዲሆን እግዚአብሔር ፊት እንጸልያለን።
የዋጋ ንረትን ለማረጋጋት በማሰብ መንግስት እየወሰደ ባለው ጥብቅ የፊስካልና የገንዘብ ፖሊሲ እርምጃ የብዙ ሸቀጦች ዋጋ እየቀነሰ መሆኑን የብሔራዊ ባንክ ገዥ ማሞ ምህረቱ በቅርቡ መግለጻቸው ይታወሳል። ይሁንና ውጤቱ ወዲያው የሚታይ እንዳልሆነ የገለጹት አቶ ማሞ ምግብ ነክ የሆኑ ግብአቶች ላይ ያለውን የዋጋ ንረት መቀነስ ግን የብዙ አካላትን ተሳትፎ የሚፈልግ ቅንጅታዊ ስራ እንደሚያስፈልግ አስረድተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮቻችን ከኛ ጋር ስለሆናችሁ እናመሰግናለን። የታሳሰ 7/2016 ዓ.ም ተብረት የገና ዋዜማ መሰናዷችን ይቀጥላል። የገና በዓል እንግዲህ መንፈሳዊ በዓል ነው። የኢየሱስ ክርስቶስ የልደት በዓል ነው። ይህንን በተመለከተ ከተለያዩ ሃይማኖቶች የተጣጡ መዝሙሮችን በቀጣይ እንሰማለን። ተመልሰን መጥተናል። የሰማችሁት እንግዲህ በቅድሚያ የኢትዮጵያ ኦርቶዶክስ ተዋህዶ መዝሙር፣ ከዛም የካቶሊክ አብያተ ክርስቲያናት መዝሙር እና የፕሮቴስታንት አብያተ ክርስቲያናት መዝሙርን ነበር። ወደ ቀጣዩ ዘገባ ደግሞ እንሻገር። በግጭቱ ምክንያት ለዓመት በዓል ወደ ቤተሰብ መጓዝ አልቻለም ሲሉ የአማራ ክልል ተወላጆች ተናገሩ። በአማራ ክልል ያለውን የጸጥታ ችግር ተከትሎ የተከሰተው የአንዳንድ መንገዶች መዘጋት በተለያዩ የሀገሪቱ አካባቢዎች የሚኖሩ የቤተሰብ አባላትን በዓልን አንድ ላይ እንዳያከብሩ ማድረጉን በአዲስ አበባ ያነጋገርናቸው የክልሉ ተወላጆች ነግረውናል። 2016 ዓ.ም ከገባ ወዲህ ለሁለተኛ ጊዜ በዓልን ከወላጆቻቸውና ከቤተሰቦቻቸው ተነጥለው ለማክበር መገደዳቸውንም ጠቁሟል። የአሜሪካ ድምጽ ያነጋገራቸው የኢትዮጵያ የትራንስፖርት ማህበር ፕሬዚዳንት አቶ ብርሃነ ዘሩ በተለይም በጎጃም መስመር አገልግሎት አለመጀመሩን አረጋግጠውልናል። አስቴር ምስጋናው ተከታዩን ዘገባ አድርሳናለች።
በአዲስ አበባ ከተማ የምትኖረው የኮሌጅ ተማሪ ዞማ ሉሌ ለወትሮው በዓላትን የምታሳልፈው በአማራ ክልል ምስራቅ ጎጃም ዞን አማኑኤል ከተማ ከሚኖሩ ቤተሰቦቿ ጋር ነበር። ዘንድሮ ግን በተለይ እሷ የምትጓዝበትና ዋና ከተማዋን አዲስ አበባን ከጎጃም ጋር የሚያገናኘው መንገድ በጸጥታ ችግር ምክንያት በመዘጋቱ የተለመደውን ጉዞ ማድረግ አለመቻሏን ትናገራለች።
አዲስ አበባን በጣም ፈልጌ ነበር መሄድ፣ ግን የነበረው ሁኔታ እንድሄድ አላደረገኝም። ከዚህ በፊት እንደነገርኩሽ ሶስቱን በዓላት ሞሮ ሄድ ነበረ። እዚህ ያሳለፍኩት በዓል ትዝ አይለኝ እና በጣም ደስተኛ ነበርኩኝ። ያው የለመድኩት ከቤተሰቦቼ ጋር ነው ማሳለፍ በዓል እና ከዛ እዚህ ያሳለፍኩ የነበረው በዓል ግን እውነት ለመናገር ደስተኛ አልነበርኩም። እንግዲህ እግዚአብሔር ከፈቀደ ሰላም ሲሆን እሄዳለሁ።
ከቤተሰቦቿ ጋር ለመገናኘት ሌሎች አማራጮችን አስባ እንደምታውቅ የገለጸችው ዞማ ያ ግን ከአቅሟ በላይ እንደሆነ አስረድታለች።
ከዚህ በፊት የነበረው በትራንስፖርት ነው። ትራንስፖርት እንጂ በባስ ነበር የምንሄደው። ጥሩ ነበር እሱ። በሱ ላይ በሱ ነበር የምሄደው። በፕሌን ልሄድ ብል ደግሞ ብሩ ትንሽ እንትን ይላል። ከዛ ደግሞ ሄጄ እኔ የደብረ ማርቆስ ነው እንደነገርኩ የምኖረው። ባህር ዳር ሄጄ በፕሌን ለመመለስ ከዚህ ማርቆስ የሚሄድበትን ያክል ነው እንትን ርቀቱ ማለት ነው። በዛ ምክንያት አላስፈላጊ የሆነ ወጪ ነው የማወጣው።
ሌላዋ ወጣትም ሰላማዊት የማንም ዋና ዋና የሚባሉ በዓላትን በምስራቅ ጎጃም ዞን ደብረ ማርቆስ ከተማ ከሚገኙ ቤተሰቦቿ ጋር ታሳልፍ እንደነበር ገልጻለች። በአማራ ክልል ግጭት ከተቀሰቀሰበት ካለፈው ዓመት መጨረሻ አንስቶ ግን ወደ ትውልድ አካባቢዋ መጓዝ እንዳልቻለች ትናገራለች።
በዓልን ከቤተሰብ ጋር ነበር የማከብረው። ዘንድሮ ያው በሰላም እጦት ምክንያት መንገድም ትራንስፖርት ባለመኖሩ ምክንያት እዚህ ነው የማከብረው። እዚህ አዲስ አበባ ሙንስትራ እዚህ ነው የማከብረው። ከዚህ በፊት ያው ቤተሰብ ጋር ነበር የምናከብረው። አሁን ግን ትራንስፖርትም ስለሌለ ያዝ አካባቢም ሰላም ስለሌለ ሁለን ጥሩ ስላልሆነ እዚሁ ከብ
ከነሐሴ 2015 ዓ.ም ጀምሮ በመንግስት ኃይሎችና በፋኖ ቡድን ታጣቂዎች መካከል እየተካሄደ ያለው ግጭት ህብረተሰቡ ለሚፈልጋቸው የተለያዩ አገልግሎቶች መቋረጥ ምክንያት ሲሆን መቆየቱን ነዋሪዎችና የሰብአዊ መብት ድርጅቶች ጠቅሰዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው ጥቅምት መጨረሻ ባወጣው ሪፖርት በአማራ ክልል አንዳንድ አካባቢዎች ተግባራዊ በተደረገው የእንቅስቃሴ ገደብና የሰዓት እላፊ እንዲሁም በጸጥታ መደፍረስ የተለያዩ ወረዳዎችን የሚያገናኙ የመንገድ መጓጓዣዎች በመቋረጣቸው አሊያም ውስን በመሆናቸው ምክንያት የንግድና ማህበራዊ እንቅስቃሴዎች ላይ ተጽዕኖ መፍጠሩን አመልክቷል። ይህም ነዋሪዎችን ለአቅርቦት እጥረትና ለዋጋ ንረት እንዲሁም ለተያያዥ ችግሮች ማጋለጡን ጠቅሰዋል። በአዲስ አበባ የሚገኙ የክልሉ ተወላጆች ደግሞ በተለይ በጎጃም መስመር በመኪና ለመጓዝ እየተቸገርን ነው ይላሉ። ጎንደር አካባቢ ይኖሩ እንደነበር የገለጹትና ካለፈው ዓመት መጨረሻ ጀምሮ በክልሉ በቀጠለው ግጭት ምክንያት 4 ልጆቻቸውን ይዘው ወደ አዲስ አበባ እንደመጡ የሚናገሩት ወይዘሮም በመንገድ መዘጋት ምክንያት ወደ አካባቢው ለመመለስ እና በዓልን እንደለመዱት ከዘመዶቻቸው ጋር ለማሳለፍ እንዳልቻሉ ያስረዳሉ።
ወደ አዲስ አበባ የመጣሁት መስከረም ወር ላይ ነው። ልጆችንና ከባለቤቴ ጋር ሆነን የመጣ ነው። አገር ቤት እያለሁ በዓል ምናምን እንደዚህ ሁሌ ከቤተሰብ ጋር አንድ ላይ ሰብሰብ ብለን ነበር ብናከብረው። አሁን ግን በጸጥታ ምክንያት ወደ አዲስ አበባ መኖር ከጀመርኩ በኋላ መለሳለሁ ብዬ አስቤ ነበረ። ግን እንደ አጋጣሚ ሰላም ሁኔታ አሁንም ስላልተረጋጋ ልሄድ አልቻልኩም። ለበዓልም ሄዳለሁ ብዬ አስቤ ነበረ። እሱም አልተሳካም። የጸጥታ ሁኔታ አስተማማኝ አይደለም የሚል መረጃ ስላለ እዛ መንገድ አልተከፈተም ነው የሚባለው። በፕሌን ምናምን ለመሄድም ትንሽ ከብደኛል ከኢኮኖሚ አንጻር።
የአማራ ክልል መንግስት በቅርቡ ባወጣው መግለጫ መጪዎቹን የገናና የጥምቀት በዓላትን ለማክበር ከተለያዩ የሀገሪቱ አካባቢዎች ወደ አማራ ክልል ለሚመጡ የክልሉ ተወላጆች የየብስ ትራንስፖርት ሙሉ ለሙሉ ለማስጀመር ሰፊ ስራ እየሰራ መሆኑን አስታውቋል። እንቅስቃሴው በምን ደረጃ ላይ እንደሚገኝ ግን እስካሁን የወጣ መረጃ የለም። የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ትራንስፖርት ማህበር ፕሬዚዳንት አቶ ብርሃኑ ዘሩ በተለይ በጎጃም መስመር አገልግሎት አለመጀመሩን አረጋግጠዋል።
እየወጡ ነው። ከዚህ ከላምበረት መናኸሪያ ተሽከርካሪ ይወጣል እና ከዚህ ከካሊቲ ተሽከርካሪዎች እየወጡ ነው። ከአዲስ አበባው መናኸሪያ ከመርካቶም እየወጡ ነው ያለው። ነገር ግን ያው በዚህ በጎጃሙ መንገድ ላይ ማለት በዚህ በሰሜኑ ወደ ጎጃም ጎንደር የሚያስኬደው ላይ ከአዲስ አበባ በቀጥታ ኦፊሻሊ የጸጥታ ሁኔታ ክሊር ሆኗል እና ጀምሩ የሚል ነገር ስለሌለ እዛ ላይ ትራንስፖርት እየሰጠን አይደለም።
ዋና ከተማዋን አዲስ አበባን ከክልሉ ከሚያገናኙ መንገዶች አንዱ የሆነውን የጎጃም መስመር በተመለከተ ከአማራ ክልል መንግስት የስራ ኃላፊዎች ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ አስቴር ምስጋናው።
አድማጮቻችን መሰናዷችን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። አሁን ደግሞ ወደ አብዱርኪያር ዘማ ነው የምናልፈው። ተመልሰን እንመጣለን። Let's go. በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ታህሳስ 7/2016 ዓ.ም የገና ወይም የልደት በዓል ዋዜማን መሰናዷችንን ነው። ከኛ ጋር ስለሆናችሁ እናመሰግናለን። የኢየሱስ ክርስቶስ ልደት ገና በላሊበላ ከተማ በደማቅ ስነ ስርዓት ለማክበር ቅድመ ዝግጅት ማጠናቀቁን የከተማ አስተዳደሩ ከንቲባ አስታውቋል። ከንቲባው ምዕመናን ከጸጥታ ስጋት ነጻ ሆነው በዓሉን እንዲያከብሩ የሚያስችል ዝግጅት መደረጉን፣ የኢንተርኔት አገልግሎት እንደሚኖር እንዲሁም ደግሞ የየብስና የአየር ትራንስፖርት አገልግሎቶችም ክፍት መሆናቸውን ገልጸዋል። በአካባቢው ካለው የጸጥታ ችግር አንጻር ግን እንደቀድሞ በዓሉ በድምቀት ይከበራል ብለው እንደማያምኑም ለአሜሪካ ድምጽ አስተያየታቸውን የሰጡ የአካባቢው ነዋሪዎች ተናግረዋል። መስፍን አራጌ ዘገባ አለው።
የላሊበላ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ወንድምነው ወዳጅ ለአሜሪካ ድምጽ እንደተናገሩት በዓሉን በደማቅ ስነ ስርዓት ለማክበር ቅድመ ዝግጅት ተጠርቋል። እንደ ከንቲባው በዓሉ በሰላም ተጀምሮ እንዲጠናቀቅ አንድ አብይና 6 ንዑሳን ኮሚቴዎች ተዋቅረዋል። ኮሚቴዎቹ የጸጥታን መስተንግዶና ሌሎች አገልግሎቶችን ያቀላጥፋሉ። ተቋርጦ የነበረው የኢንተርኔት አገልግሎት በዓሉ ምክንያት በማድረግ ለታዳሚው እንዲሰጥ ይደረጋል። የየብስና የአየር ትራንስፖርቶች ተዘጋጅተዋል ብለዋል።
ሆቴሎች ኢንተርኔት እንዲለቀቅላቸው የላይቭ ስርጭት እንዲደረግ ይሄን የሚያስተባብር ኃይል አለ። ይሄ ኦሬዲ ስራው ተጀምሯል። ኢንተርኔቱን ተለቆ ወደ ስራ ተገብቷል። ሆቴሎቹም ወደ ሙሉ አገልግሎት እየገቡ ናቸው። 6 በሮች ተለይተው የእንግዳ መውጫና መግቢያ በሮች በእነዚህ እግር የሚያጥቡ እንግዳ የሚያስተናግዱ ወጣቶች ይሄን የሚያስተናግዱበት ሎጂስቲክ የማሟላት ስራና ሰው የማሰማራት ስራ እሱም ኦልሞስት አልቋል። ከጤና ጋር በተያያዘ የድንገተኛ ችግር የሚገጥምባቸው ይሄን የሚያስተባብሩ ወጣቶች እና የጤና ባለሙያዎች አሉ። ለዚህ የሚያስፈልገውን ሎጂስቲክ ተሟልቷል። ይሄን እንግዲህ የክልል መንግስትም በልዩ ሁኔታ በዚህ ጉዳይ ላይ ለማገዝ ዝግጁ ሆኖ የመድኃኒትና የፋይናንስ አቅርቦትም አቅርቦልናል።
ከላሊበላ ከተማ 60 ኪሎ ሜትር ርቀት ላይ የምትገኘው የጋሸና ከተማ ነዋሪ መሆናቸውን የሚናገሩትና ስማቸውን ከመግለጽ የተቆጠቡ አስተያየት ሰጪ አሁን ያለው የጸጥታ ችግር በበዓሉ ድምቀት ላይ ጥላ ሊያጠላ ይችላል ሲሉ ስጋታቸውን ገልጸዋል።
አካባቢው ሀገሪቱ አለኝ ከምትላቸው የቱሪዝም ቦታዎች አንዱ ነው። ጥሪው የተለመደና በየአመቱ የሚደረግ ጥሪ ቢሆንም አሁን ካለው የአካባቢው የጸጥታ ሁኔታ አንጻር ከፍተኛ ስጋት አለ። በቅርቡም እንደተለመደው በፋኖና በመንግስት የጸጥታ ኃይሎች መካከል ውጊያ ተካሂዶ ብዙ ሰዎች ሞተዋል፣ ብዙ ሲቪሊያን ሞተዋል። አሁንም ምንም እንኳን በዓሉን ጠብቆ ችግር ይፈጠራል ባይባልም አጋጣሚ በመጠቀም ሌሎች ደግሞ ሌላ ፍላጎት ያላቸው ሰዎች ችግር ይፈጥራሉ የሚል ግምት አለኝ።
ከንቲባ ወንድምነው ግን ጸጥታውን አስተማማኝ ለማድረግ ተገቢው ቅድመ ዝግጅት ተደርጓል ይላል።
ይህ በዓል እንደሚታወቀው የሃይማኖታዊ በዓል ነው፣ ህዝባዊ በዓል ነው። ስለዚህ ህዝቡ በዓሉን ያከብረዋል፣ በዓሉን ይከባከባል ብሎ ይታመናል። ዋናው የሚያከብረውም ስራ የሚሰራውም ህዝቡ ነው። መንግስት ደግሞ ይህን ፕሮግራም ፋሲሊቴት የማድረግ ህዝብን የመጠበቅ ስራዎች ስላሉበት እነዚህን ስራዎች አቅሙ በፈቀደ መልኩ ለመስራት የራሱን ዝግጅት እያደረገና ስራዎችን ለመስራት የሀገር መከላከያ ሰራዊትን ጨምሮ ሌሎች የከተማው ጸጥታ መዋቅርና የአካባቢ የዙሪያ ወረዳው የጸጥታ መዋቅሮች አሉ። በጎ ፈቃደኛ ወጣቶችና የአካባቢ ማህበረሰብ ጋር በመተባበር በዓሉ ተጀምሮ እስከሚጠናቀቅ በሰላም እንዲሆን፣ ስርቆት እንዳይኖር፣ ሌሎች ተጨማሪ ወንጀሎች እንዳይፈጸሙ ይህን የሚያስተባብር አካል አለ። በአጠቃላይ የዚህ ዓመት የገና በዓል በችግር ውስጥ ነው የምናከብረው ነው፣ ከፍተኛ ኢኮኖሚ ድቀት ውስጥ ነው የምናከብረው ነው። ነገር ግን የአካባቢያችን ማህበረሰብ ይህን ተረድተው የበኩሉ ሚና ይወጣል ብለን እናምናለን። ለዚህ አስፈላጊ ዝግጅት እያደረገ ስለሆነ በዓሉ በድምቀት እንዲከበር የምንችለው ሁሉ ጥረት እያደረግ እንገኛለን።
የላሊበላ ከተማ ነዋሪ የሆኑ ሌላ አስተያየት ሰጪ ደግሞ መንግስት ጥሪውን ቀደም ብሎ ቢያስተላልፍም የሚጠበቀውን ያህል ሰው ወደ ከተማዋ እየገባ አለመሆኑን ጠቅሰዋል።
ከአንድ ወር ቀድመው ነው ዘንድሮ በተለየ መልኩ ገናን ማክበር አለብን፣ ገናን በላሊበላ እየተባለ ጥሪ የተደረገው። ያ ጥሪ ግን የሚጠበቀውን እንግዳ ማምጣት አልቻለም። ሰው አሁን በትራንስፖርት የሚመጣው እስካሁን እውነት ለመናገር አልገቡም፣ ተሳላሚዎቹን ማለት ነው። ይሄ ደግሞ ስሜቴ እንዲጎዳ አድርጎኛል።
የበዓል አከባበሩ አብይ ኮሚቴ አባል ዳንኤል አሸናፊ በበኩላቸው እንደ ከዚህ ቀደሙ ባይሆንም አይመጣም ብለን ከሰጋ ነው በላይ ሰው እያስተናገድን ነው ብለዋል።
ያው ቁጥር ማለፍ ሊኖር ይችላል፣ ነገር ግን እንግዳው ይመጣል የሚል እንትናለን። በረራን በተመለከተ ከባህር ዳር አዲስ ላሊበላ እና ከጎንደር ላሊበላ ጀምሯል። እሱም በመጀመሩ ምክንያት የተወሰኑ እንግዶች መምጣት መጀመራቸውን ማረጋገጥ እንችላለን። እኛ የእግረኛ ተጓዥን በተለይ አሁን ነገ ጀምሮ በጣም በብዛት እንትን የሚለው ከነገ ጀምሮ ነው የሚገባው። በተለመደው ልክ ነው ብለን ማለፍ አንችልም፣ ግን አሁንም አለ እግረኛ። በአዘጋጅናቸው የእግር ማጠቢያ ቦታዎች አሁን ስንንቀሳቀስ በጠበቅነው ልክ እንግዳው ይቀራል ተብሎ የተሰጋውን ያክል አይደለም፣ እንግዳው እየመጣ ነው። ከዚህ በፊት በነበረው ቁጥር ልክ ግን ሊሆን ይችላል ተብሎ አይታመንም። ይሄ ነው ያለው ነገር።
ይሁን እንጂ የጋሸናውም ሆኑ የላሊበላ ከተማ አስተያየት ሰጪ በጦር መሳሪያ ግጭት ውስጥ የገቡት አካላት በዓሉ እንዳይከበር የማድረግ ፍላጎት አላቸው ብለው እንዳ እንደማያምኑ ነው ያስታወቁት። ኤልዛቤት አድማስ የሚባሉ የአዲስ አበባ ከተማ ነዋሪ ደግሞ ላሊበላ ላይ ተገኝተው በዓሉን የማክበር ፍላጎት ቢኖራቸውም በጸጥታው ችግር ምክንያት እስካሁን ውሳኔ ላይ ለመድረስ መቸገራቸውን ተናግረዋል። አካባቢው በመከላከያውና በፋኖ ታጣቂዎች መካከል ከፍተኛ የተኩስ ልውውጥ በተደጋጋሚ የሚደረግበት፣ በዚህም ለንጹሃን ሞትና አካል ጉዳት ምክንያት የሆኑ ከባድ መሳሪያ አገልግሎት ላይ የዋሉበት፣ የፍልፍል አብያተ ክርስቲያኑ መጠለያ በከባድ መሳሪያ ፈንጣሪ እየተመታበት እንደሆነ ነዋሪዎች ያስታውሳሉ። ፖለቲካና ሃይማኖታዊ በዓላት ለየቅል ናቸው የሚሉት ከንቲባ ወንድምነው ደግሞ ምዕመኑ በዓሉን ወደ ታሪካዊ ስፍራ በመምጣት እንዲያከብር ጥሪ አስተላልፈዋል።
በዓል ከፖለቲካ ጋር የሚገናኘው ጉዳይ የለም። አሁን የዚህ ዓመት የገና በዓል ግን ትናንትም የነበረ ዛሬም ያለ ወደፊት የሚቀጥል ከትናንት ወዲያም የነበረ በዓል ነው። የሚመጣ ሰው ለመንጣ ያሰበ ሰው ችግር ይገጥማል ብለን አናስብም።
የክልሉ ባህል ቱሪዝም ቢሮ ኃላፊ ጣሂር መሐመድን በተደጋጋሚ በስልክ መስመራቸው ለማግኘት ብንሞክርም አልተሳካልንም። ከመንግስታዊ የአማራ ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ ግን ሃይማኖታዊና ህዝባዊ በዓላት በሰላምና በደማቅ ስነስርዓት እንዲከበሩ ቅድመ ዝግጅት መደረጉን ተናግረው ነበር። ገና በላሊበላ ሲታሰብ በመላእክትና በሰው ተምሳሌ ተሰይሞ በማሜ ጋራ ላይ የሚደረገው የቤዛ ኩሉ ሃይማኖታዊ ክዋኔ አብሮ ይነሳል። መጀመሪያ በኮቪድ ቀጥሎም በሰሜኑ ጦርነት አሁን ደግሞ በክልሉ ባለው የጸጥታ ስጋት የገና አከባበርን ጨምሮ የቱሪስት ፍሰቱ እንደተቀዛቀዘ ከአካባቢው የደረሱን መረጃ ያመለክታል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
ከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን 2016 ዓመተ ምህረት የገና ዋዜማ መሰናዷችንን ነው። ከኛ ጋር ስለሆናችሁ እናመሰግናለን። በመቀጠል ደግሞ በአውደ ዓመት ወቅት በሁሉም ሰው ቤት የማይጠፋ ሙዚቃ ነው የምንጋብዛችሁ። ማናልቦሽ ዲቦ አውደ ዓመት ይቀጥላል። ተመልሰን መጥተናል። እንግዲህ የገና ወይም የልደት በዓል ዋዜማን በደስታና በፍቅር እያከበራችሁት ነው ብለን እናምናለን። እንድታከብሩ መልካም ምኞታችን ነው። በመቀጠል የምናልፈው ደግሞ ወደ መቀለ ነው። በመቀለ ሁለት ገጽታዎች ያሉት የገና በዓል ድባብ በትግራይ ክልል ሰላም በመስፈኑ የዘንድሮን የገና በዓል ተስፋ በተላበሰ ስሜት እንደሚያከብሩት የገለጹ የመቀለ ከተማ ነዋሪዎች ቢሆንም ግን ተፈናቃዮች ወደ ቀያቸው አለመመለሳቸውና ድርቅን ተከትሎ የመጣው ችግር ግን ድባቡን እንዳደበዘዘውም ነው አክለው ያስታወቁት። ሙልጌታ ጽባህ ተከታዩን አድርሶናል።
ሸዊት ገብረትንሳኤም በመቀለ ዩኒቨርሲቲ የኮንስትራክሽን ቴክኖሎጂ አስተዳደር የሶስተኛ ዓመት ተማሪ ነው። በጦርነት ወቅት ከትግራይ ኃይሎች ጋር ተሰልፎ ሲዋጋ እንደነበር የገለጸው ሸዊት በዓልንም በውጊያ መሃል ጭምር ማሳለፉን ያስታውሳል።
አንዳንዴ በጦርነቱ ታከብረዋለክ፣ እየተዋጋክ ምናምን ታከብረዋለክ። አንዳንዴ ደግሞ ትንሽ አረፍትልና ባለው ነገር ለምሳሌ ዳቦ ምናምን ነበር እዛ እንትምንበረው። አብዛኛው ጊዜ ዳቦ ታረጋለህ፣ ዳቦ በጆሊጅ ስኳር ምናምን አርገ ነበር የምታከብረው። የዛኔ እንደዛ ነበር የምናከብረው በረሃ ላይ ያለን ማለት ነው። ለምሳሌ 2014 የመስቀል በዓል በጦርነት ነበር ያከበር ነው። ዛሬ መስቀል ምናምን እያልከ የምታከብረው ጋብ ባለ ጊዜ ተሰብስበክ ምናምን የሆነ ጭፈራ ምናምን አለ። የሚበላ ብዙም የለም፣ ግን በቃ በደስታ ነው የምታከብረው የዛኔ። ብዙም የቤተሰብ ናፍቆት አለ፣ ብዙ ነገር ችለክ ነው በደስታ የምታከብረው የዛኔ ማለት ነው።
ከሰላም ስምምነቱ በኋላ አቋርጦት ወደ ነበረ ትምህርቱ የተመለሰው ሸዊት ሰላም ከሁሉም በላይ ነው ብሏል። የዘንድሮውን የገና በዓል ከዚህ ቀደም ያደርግ እንደነበረው ከዩኒቨርሲቲ ጓደኞቹ ጋር እንደሚያከብረውም ተናግሯል።
ሰላም ምን ያክል ትልቅ ነገር ነው አይተናል። ሰላም ሆነ ሲባል እኔ አላመንኩም ነበር ይዛኒ። በቃ የሆነ ሰላም ሆነ ጦርነት የለም ስንባል በ24 በቃ እኔ አላመንኩም ነበር። በቃ የሆነ ትጠራጠራለህ ከውስጥ ጋር። ከዛ አንድ ሳምንት ሁለት ሳምንት አንድ ወር እየለሴ ደግሞ ከጦርነት ወጥተክ እንደዚህ ትምህርት ተምረክ ከቤተሰቦች ጋር ከጓደኞች ጋር ማሳለፍ በጣም አሪፍ ነገር ነው። እኔም ቃላት የለኝም ከዚህ ጦርነት ወጥቼ ወደ ይህን ሰላም በማየቴ የምገልጽበት ቃላት የለኝም። ዩኒቨርሲቲና በዓል አሪፍ ነው። ዛን ቀን የሚቀርብልክ ነገርም አሪፍ ነው ከዩኒቨርሲቲው ማለት ነው። ከዛ አንጻር ደግሞ ከጓደኞቹም እየከደ ሚት ጋሉ ከነሱ ጋር ሆነ አሪፍ ነው የምታሳልፈው። ግቢ ላይ ታሳልፋለ፣ ከተማ ወጥተክ ምናምን አሪፍ አድርግ ነው ተከብሮ።
በሰሜን ኢትዮጵያው ጦርነት ምክንያት ቀያቸው ለቀው ተሰደው በመቀለ የተፈናቃዮች ማዕከል የሚኖሩት ወይዘሮ ቱረስ ተካ ደግሞ ተከታዩን ብለዋል።
ጸገደን ህለናዳ ብጽቦን ኩረኔርና
በጸገድ የነበርንበት ጊዜ በዓሉን በጥሩ አድርገን እናከብር ነበር። በቤታችን በቀያችን በግ ወይም ፍየል አርደን ተጨማሪ ዶሮ አርደን ጠላም ጠምቀን አምባሻ አዘጋጅተን በድምቀት ደስ ብሎን እናከብር ነበር። አሁን ግን ችግር ውስጥ ነው ያለነው። ከብዙ ጊዜ በኋላ ስንዴ ሰጥተናል። እሱን እንጀራ ጋግረን በዓሉን በዚህ መጠለያ ድንኳን እናከብራለን። አንድ ዶሮ የሚታረድ የለም። የመቀሌ ሕዝብ ባለፉት በዓላት ልብሶች እያመጣ ካለው ምግብ እያካፈለን ከኛ ጋር እያከበረ ነበር። አሁን ግን አብዛኛው ሕዝብ ለራሱም ተቸግሯል።
በቀጣይ ዓመት በዓልን ወደ ቀያቸው ተመልሰው ለማክበር እንደሚናፍቁ ወይዘሮ ትውረስ ገልጸዋል።
ቀጻል ትምኒቴ ዳ አደይክ ምለስ
ምኞቴ ወደ ቀዬ እንዲመለስ ነው። በቤት የሚኖርበትና እንደ በፊቱ ሰርቼ እንስሳት እንዲኖረኝ ነው የምመኘው። እዚህ እኮ የሚመጣው ውስን እርዳታ ነው። እርስ በርስ እያጣላን ነው የሚውለው። መንግስት በስምምነቱ መሰረት ወደ ቀያችን እንዲመልሰን ነው የምንጠይቀው።
በአክሱም ከተማ ነዋሪ የሆኑት አቶ ፀሐይ አስገዶም በበኩላቸው በከተማዋ ያለው የበዓል ድባብ እንዲህ ይገልጹታል።
2016 ዓ.ም የልደት በዓል የአክሱም ከተማ በተለየ መንገድ እያከበረች ትገኛለች። ምክንያቱም እኛ 3 ዓመት ሙሉ በጦርነቱ የቆየን ስለሆነ በጦርነቱ ምክንያት ተጎድቶ የነበረው ሕዝባችን እና አሁን ትንሽ የሰላሙን ሁኔታ በመጠቀም በተሟላ መንገድ እንኳን እየተካሄደ ባንልም በተገኘው ሰላም ግን አንጻራዊ ከነበረው ዛሬ 3 ዓመት ከነበረው ሁኔታ ጋር በማነጻጸር ከተማችን የልደት በዓል ለማክበር በጥሩ ሁኔታ ትገኛለች። የከተማችን የስራ እንቅስቃሴ በወሳኝ መልኩ እንኳን ባይሆንም ጥሩ እንቅስቃሴ ላይ ያለች ናት።
ማህበረሰቡ የመተጋገዝ ባህሉ አሁንም ሊጠናከር ይገባል ብለዋል አቶ ፀሐይም።
ያለውን ድርቅነት ምክንያት በማድረግ ህዝባችን በችግር ላይ ያለ ስለሆነ የተሟላ ደስታ ይኖረዋል ብለናና እንትን አንልም። ምክንያቱም ህዝባችን በተለያየ የእግር ምክንያት በረሃ እየተቸገረ ነው። ከተቸገሩ ወገኖቻችን ጋር ለማክበር እያደረግን ነው።
ቤተልሔም ክንደያ ደግሞ በመቀለ ከተማ በጭማቂ ቤት ንግድ ላይ የተሰማራች ወጣት ነች። የሰላም ስምምነቱ በንግድ እንቅስቃሴው ላይ ውስን ለውጥ አምጥቷል ብላለች። በጦርነቱ ጊዜ ያሳለፈቻቸውን በዓላትም እንዲህ ታስታውሳለች።
በጦርነት ጊዜ በጣም ከባድ ነበር። በዓል ለማክበር ፍራቻም ነበር። ድሮንም ያው የነበረ ሁኔታም በጣም ከባድ ነበር። ረሃብ ምናምን ብዙ ነገርም ስለነበር አናከብር ማለት ይቻላል። አሁን ይሻላል። ያው አንዳንድ ነገሮች እንደ ድሮም ከጦርነት በፊት እንደነበረበት አይነት ሁኔታ እንኳን ባይሆን ግን ወደ ተሻለ ስራ ላይ እንውላለን፣ ስራ እንሰራለን። አትሊስት ሰው ይወጣል፣ ይገበያያል ምናምን። በዛ ሰበብ ስራ ሰርተን እንገባለን። ቤታችንም ከፋሚሊ ጋር ብዙ ነገር እንኳን ባይገኝ አትሊስት ሰላም ሆኖ በሰላም በደስታ እናከብረዋለን።
ዘንድሮ በዓሉ ሰላም ሰፍኖ የሚከበር በመሆኑ በተስፋ የሚከበር ነው ያለችው ቤተልሔም፣ በክልሉ ያለው የድርቅ ሁኔታ ግን ድባቡ እንዳደበዘዘው ታስረዳለች።
እንደ ድሮ ብዙ ነገር መግዛት እንኳን ባንችል የሚታረድ ነገር ምናምን መግዛት እንችላለን። ግን እንደ ድሮ ጌጣጌጡም የሆነ ዲኮር አደርጋለሁ ብዙ ነገር አደርጋለሁ ማለት ግን በዚህ ያለንበት ሁኔታ የሚቻልም አይደለም። ብዙም እንደዛ አይነት ነገር የለም። የበዓሉ ዋዜማ ላይ ነው እንጂ ስራ ቦታ የምንውለው የበዓሉ ዕለት ከፋሚሊ ጋር ከልጆች ጋር ተሰባስበን ነው የምናከብረው። መልካም ምኞቴ ከዚህ ያለንበት ረሃብ ከጦርነቱ በኋላ የተፈጠሩ አንዳንድ ነገሮች እንደ በፊት ተመልሰው ሰው ተፈቅሮ ተናቅሎ ያለ ህዝብም ወደ የቦታው ተመልሶ የተራበውን ጠግቦ ለማየት ያብቃን። የሚቀጥለው አመት የበዓል መንፈስ ኖሮን እንድናከብረው እንዲኖረን ነው የምፈልገው። ለሁሉም የክርስትና እምነት ተከታይ መልካም የልደት በዓል ማለት ይፈልጋል።
የመቀሌ ዩኒቨርሲቲ ተማሪና የቀድሞ ተዋጊ ሸዊት ገብረትንሳኤ መሪዎች ካሁን በኋላ ልዩነታቸው በውይይት ብቻ እንዲፈቱ ተማጽነዋል።
ጦርነት መጥፎ ነገር ነው። ከጓደኞችህ ከወንድምህ ብዙ ነገር ነው ያጣነው በዚህ 3 ዓመት ውስጥ። ጦርነት በድጋሚ እንዳይከሰት ላሉ ስፔሻሊ በትግራይ ምድር በየ30 ዓመቱ ምናምን የሚከሰተው ጦርነት ና እዚህ ይሄ በሁሌ የሚከሰተው በፖለቲካ ችግር ነው። ከዚ እርስ በርስ ነው የምንጋጨው ከአማራ ህዝብ ጋር ከምናምን ነው። ና ከእነዚህ ጋር ተከባብረን የሚመሩትም ተከባብረን ለእኛ ለልጆቻችን የሆነች ንጹህ የሆነች ሀገር ጦርነት የለባት የሆነ ችግር ካለ በውይይት እንዲፈታ በባይነኝ የነበረው ጓደኝነታችን ወዳጅነታችን አጠናክረን በሰላም ብንፈታው ችግሩ ባይ ነው።
ከፕሪቶሪያው የሰላም ስምምነት በኋላ የገና በዓል በትግራይ ክልል ሲከበር የዘንድሮ ለሁለተኛ ጊዜ ነው። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
I'm not gonna let you go. የሰማችሁት የዝአማን ግርማይ አውዳመት የሚለውን ሙዚቃ ነበር። እንደወደዳችሁት ተስፋ እናደርጋለን። በመቀጠል ደግሞ የምናልፈው ወደ ደመረ ለገሰ ነው።
አድማጮቻችን ስለነበረን ቆይታ እያመሰገንን የዕለቱን መሰናዶ እዚህ ላይ ፈጽመናል። ኤደን ገረመው መሰናዶውን በመምራት፣ ቆንጆ ታዬ በዋና አዘጋጅነት፣ ብርሃን ኃይሉ ደግሞ ስርጭቱን በማቀናበር አብረናችሁ ነበርን። ለመላው የክርስትና እምነት ተከታዮች በሙሉ በዓሉን ለምታከብሩ በአገር ውስጥም በውጭም ላላችሁ እንኳን ለገና በዓል በሰላም አደረሳችሁ ማለት እንወዳለን። በነገው ምሽት የአውደ ዓመት መሰናዶዎችን ይዘን እንጠብቃችኋለን። የዛሬን እዚህ ላይ ፈጸምን። ሰላም ጤና ስጥልን። ደህና ሁኑ። Thank you.